ብትነካውና ቢወድቅ ችግር ይሆናል። በዚህ ጋር ነው
ተጠንቀቅ። ሞቅ ሲልህ ወደዚህ ጋር ተንቀሳቀስ።
እንደምን አመሻችሁ። እግዚአብሔር ይመስገን። ጌታ በብዙም በጥቂትም ማዳን አይሳነውም። ቁጥር ብዙ ጊዜ ከእኛ ጋር ነው፣ ከእሱ ጋር አይደለም። እና እንዲህ ባለ ሁኔታ ተገናኝተን ቃሉን ደግሞ ለመስማት እድሉን ስለሰጠን ምስጋና ይድረሰው። እግዚአብሔር መልካም አምላክ ነው፣ መናገር የሚወድ አምላክ ነው። ለልጆቹ ደግሞ የማያቋርጥ መካሪ አባት ነው። ዛሬም ከደግነቱ የተነሳ መልካም ምክር ወደ እኛ ህይወት ያፈሳል። የጸሎት ኦቨርዶዝ የለውም። ስለዚህ ደግመን ብንጸልይ ምን ይመስላችኋል? እንጸልይና እንጀምራለን። ቅዱስ አምላካችን እግዚአብሔር ሆይ እናመሰግንሃለን፣ አሁንም ልታነጋግረን እንድትፈቅድ በልቦናችን የሚቀር የሚያንጸን የጽድቅ ሐሳብህን በሚገባን መንገድ ለእያንዳንዳችን እንድታሰማን ድምፅህን ናፍቀን ጌታ ሆይ እንለምንሃለን። ለሚያዳምጡኝ ልጆችህ የማዳመጥን ጸጋ አንተ ስጣቸው። ለእኔም ለባሪያህ የምናገርበትን ጥበብ አንተ አቀብለኝ። በመካከላችን ሕያው ቅብብል እንዲኖር ፍቀድ። መልካም ምክር ምንጩ አንተ ነህ። ቃልህ ሲታወጅ ውስጣችን በማንረሳውና በሚቀርልን መንገድ ወደ እያንዳንዳችን ሕይወት ይፈስ ዘንድ ቅዱስ መንፈስህ በመካከላችን ተገኝቶ እንዲያግዘን ሁሉን ለአንተ አደራ እንሰጣለን። ጌታ ሆይ ድምፅህን አሰማ። አቤቱ ይህን የማይወዱ ክፉ ኃይላት በስም ስልጣን ይታገዱ። በዚህ ጊዜ የሁለንተናችንን ቅዱስ መንፈስህ እንዲቆጣጠርና የመስማት ኃይላችንን ከፍ እንዲያደርግልን እንለምናለን። ለተፈጥሮ ሕግ አትተወን። አድካሚ ከሆነ ስራ የመጡ ወንድሞቼና እህቶቼ በሚሰሙት ነገር የሚጠቀሙበትን አቅም እግዚአብሔር ሆይ ጉልበት አንተ ስጣቸው። እኔም ባሪያህ ቃልህን መግለጥ እችል ዘንድ ጸጋህን ስጠኝ። ጀምረን እስክንጨርስ ከሁላችን ጋር ሆን። በኢየሱስ ክርስቶስ በጌታችን ስም አሜን። ጆርጅ ዋሽንግተን የተባሉት የአሜሪካው ፕሬዚደንት አስተዳደርን በሚገባና በብቃት ለመወጣት መጽሐፍ ቅዱስ ዋና ነው አሉ። እንደውም ያለ መጽሐፍ ቅዱስ አስተዳደርን በብቃትና በተገቢው መንገድ ለመወጣት አይቻልም አሉ። ቀጥሎ ከሳቸው በኋላ ረጅም ጊዜ ቆይተው የአሜሪካ ፕሬዚዳንት የሆኑት ብዙዎቻችን ታሪካቸውን የሰማንላቸው ለጥቁሮች ነጻ መውጣት የሚታገሉት አብርሃም ሊንከን የሚባሉት ሰው እግዚአብሔር ለሰው ልጆች ከሰጠው ስጦታ ውቡ መጽሐፍ ቅዱስ ነው፣ ስለ አዳኛችን ስለ ኢየሱስ ክርስቶስ የሚገባውን እውነት የገለጠልን ከአዳኛችን ጋር ጥብቅና ጥልቅ የሆነ ግንኙነት እንድንመሰርት እውነትን በሚገባን ቋንቋ የገለጠልን የጌታ እስትንፋስ ያለበት የእግዚአብሔር ቃል ነው። ስለ መጽሐፍ ቅዱስ እግዚአብሔርን አመሰግነዋለሁ። መድህናችን ከሰጠን ውብ ስጦታዎች እኩያም አምሳያም የሌለው እሱ ነው አሉ። በሌላ ጊዜ ወደዚህ አደራ የመጡት ሌላው የአሜሪካን ፕሬዚዳንት ዊድሮ ዊልሰን የሚባሉት የወደፊቱ የአሜሪካውያን እጣ የሚወሰነው እኛ ለመጽሐፍ ቅዱስ ከሰጠነው አክብሮት እና ፍቅር ጋር በጥብቅ ተቆራኝቷል አሉ። የምታዳምጡኝን እናንተን ሁላችሁን ዛሬ እንደ ወንድምም እንደ መሪም የምለምናችሁ ለመጽሐፍ ቅዱስ የሚገባውን ክብርና ትኩረት ስጡት ብዬ ነው። ነገ እንዲያምር ብትፈልጉ ዛሬ መጽሐፉን የሙጥኝ በሉት ብለው ተናገሩ። ወገኖች የእግዚአብሔርን ቃል ያላማቋረጥ በትጋት እናንብበው። የምንለው ለምንድን ነው? የእግዚአብሔር ባሪያዎች በየዘመኑ የተነሱት በሙሉ የእግዚአብሔር ቃል በሙላት ይኑርባችሁ ብለው በማቋረጥ መንገድ የሚመክሩን ለምንድን ነው?
መጽሐፍ ቅዱስ መጽሐፍ ቅዱስ
በማቋረጥ መንገድ የሁላችን ወዳጅና ጓደኛ መሆን ይገባዋል ብለን ምን እናገረው ለምንድን ነው? አገልጋያችሁ በማቋረጥ መንገድ ለእግዚአብሔር ቃል ልንሰጠው ስለሚገባ አክብሮት የጌታን ቃል የሙጥኝ ማለት ይገባል። ዘወትር በማቋረጥ መንገድ ስለእግዚአብሔር ቃል ክብርነትና ወሳኝ ቦታ ምን እናገረው ለምንድን ነው? መጽሐፍ ቅዱስ ያዛችሁ ዕብራውያን ምዕራፍ 4 ቁጥር 12 እና 13 ላይ የዕብራውያን ጸሐፊ ሶስት መሰረታዊ ምክንያቶች ይናገራል ለሁላችን በሚገባ መንገድ። እና ዛሬ በዚህ ምሽት የምንካፈለውን ሐሳብ ጨዋው ሰይፍ ወይም ሰራተኛው ሰይፍ የሚል ርዕስ ሰጥቻለሁ። እንዲህ ይላል የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በርሱ ፊት የተሰወረ ፍጥረት የለም። የዕብራውያን ጸሐፊ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ወገኖች መጽሐፍ ቅዱስን የሙጥኝ በሉት ምንለው እንዳገልጋይ። ዛሬ ብዙ ሰዎች ከዚህ ቃል ውጪ ጌታ እንዲህ አለን ብለው ሌሎች ሰዎች ሲናገሩ ከሌላ አቅጣጫ የሚመጣውን ቃል መስማት ቀናና የሚቀላቸው ጌታም እንዲህ አለኝ የሚሉት ከዛ አቋያ የሚነገራቸውን ነገር ነው። ግን መጽሐፍ ቅዱስን በተለይም የእግዚአብሔርን እውነት የእግዚአብሔርን ቃል የሙጥኝ ማለት የሚገባን ለምን እንደሆነ መጽሐፍ ቅዱስ የመጀመሪያውን ምክንያት ሲነግረን ሕያው ስለሆነ ነው ይላል። ሕያው ስለሆነ ነው። አዲስ ኪዳን በተጻፈበት በግሪክኛው ቋንቋ ሕያው የሚለው እዚህ ጋር ያለው ቃል የተጠቀሰው ዞኢ ወይም ከፍ ያለውን ሕይወት የሚያመለክት ቃል ነው። ብዙ ጊዜ ስነ መለኮት የተማሩ ሰዎች ወደ ግሪክኛው ሐሳብ ሄደው እንዲህ ይላል ብለው መናገር ሲጀምሩ ለአንዳንዶች ምቾት የሚሰጥ ስሜትን የሚፈጥር ነገር አይደለም። እና ስለዚህ አንዳንድ ጊዜ እንዲህ አይነቱን ነገር በማብራራበት ሰዓት ለሰዎቹ ነገሩ ወደ ውስጣቸው እንዲገባ እውነት ከአንድ ቋንቋ ወደ ሌላ ቋንቋ ሲሻገር ሙሉ ለሙሉ ተሸክሞት የማይመጣው ነገር እንዳለ ለማሳየት አማርኛችንን ምሳሌ አድርጌ እጀምራለሁ። ከአማርኛችን ወደ እንግሊዝኛ የማይሻገር ነገር አለ። እንዴ የቱንም ይሃል ስናሽ ሆነም ሆኖ ብንከርም ሙሉ ለሙሉ አማርኛው ውስጥ የተከማቸውን ስሜት ወደ እንግሊዝኛው ማምጣት አይቻልም። አስታውሳለሁ በአንድ ወቅት አንድ ወንድም ተርጓሚ ሆኖ ተባለና የሚተረጉመው ያንድ ሰው ምስክርነት ነው የሚተረጉመው ለፈረንጆቹ ነው። እና አበሻው አንድ ቦታ ላይ ጠንካራ ነገር ተናገረና ልጁ ምን ብሎ እንደሚተረጉመው ግራ ገባው። እንደ ጋሬጣ ፊቴ ተደንክሮ አጨሰኝ አለ ሰውየው።
ስላናደደው ሰው ሲናገር ነው። አሁን እንደ ጋሬጣ ፊት የተደንቀሩ አጨሰኝ ብላችሁ እስቲ በእንግሊዝኛ ታርጉ። ይሄ ከባድ ነው። እጅ አስቆረጠማል ብሉ እስቲ በእንግሊዝኛ። አይጠጋም በምንም መልኩ። እርድብን አልኩኝ በሚለውን ታርጉም እስቲ። አንጀቴን አሳረረው። ወደ እንግሊዝኛው ማምጣት ማንችለው ግን ስሜታችንን ገላጭ ሆኖ ነገሮች አሉ። ቋንቋ ወደ እናት ቋንቋው ስንመለከት ሙሉ ለሙሉ ይዞት የማይመጣው አንድን ቃል በትይዩ ቃል መተርጎም አይቻልም። ስለዚህ በሚቀርበው ነው። ዞኢ ህያው የሚለውን ቃል ከአማርኛችን ህያው በጣም ፈታ ባለ መንገድ ይገልጧል። ምን ማለት ነው? ከፍ ያለውን ህይወት። የእግዚአብሔር ቃል ይውላችሁ በነጭ ወረቀት ላይ የፈሰሰ ጥቁር ቀለም አይደለም። በመጽሐፍ ቅዱስ ገጾች ውስጥ እግዚአብሔር ይራመዳል። መጽሐፍ ቅዱስን ልዩ ያደረገው እግዚአብሔር በእነዚህ ምዕራፎች ውስጥ ክብሩን፣ ኃይሉን፣ ህይወቱን ስለሚያሳልፍ ነው። መጽሐፍ ቅዱስ የሙታን ደብዳቤ አይደለም። የእግዚአብሔር ቃል ሕያው ነው። እዚህ ውስጥ ህይወት አለ። ብዙ ጊዜ ሊበራል ቲዮሎጂያንስ የሚባሉት ሰዎች መጽሐፍ ቅዱስን አቅም ያሳጡት ወይም ደግሞ ዘመነኞቹ ከመጽሐፍ ቅዱስ በትክክለኛ ሁኔታ ማትረፍ ያልቻሉት ለመጽሐፍ ቅዱስ ስልጣን ሙሉ ለሙሉ ለመገዛት ራሳቸውን ዝቅ በማድረግ በእነዚህ ገጾች ውስጥ ህይወትና መንፈስ አለ ብለው ከእግዚአብሔር ቃል በብዙ አክብሮት የሚፈሰውን ህይወት ለመቀበል ስለማይሰናዱ ነው። መጽሐፍ ቅዱስ ልክ እንደነ ሼክስፒር ኢንስፓየርድ ይሆኑ በተለየ መንገድ እውነት የገባቸውና የታያቸው ሰዎች የደረሱት ድርሰት አድርገው ስለሚቆጥሩ መጽሐፍ ቅዱስን እንደተመቻቸው ማቃናት የሚችሉ ይመስላቸዋል። ከዚህ የተነሳ ስለዚህ ነገር ብዙ ሊሉ ይችላሉ፣ ግን ወደ ሰው ልብ አይደርስም። እኛም በየቀኑ መጽሐፍ ቅዱስን ከሌሎች መጽሐፎች ጋራ አሰልፈን ለክ ሌሎች መጽሐፎችን በመናነብበት መንገድ እምናነበው ከሆነ በብዙ አንጠቀም። سنከፍተው ጸልየን ምንከፍተው ለምትሃት አይደለም። ምንከፍተው የመጽሐፉ ጌታ ካልከፈተው ካላሳየን የማይታዩ ነገሮች ስላሉ። ስለዚህ የዕብራውያን ጸሐፊ ምን ይለናል? የእግዚአብሔር ቃል የሚለው ቃል መጽሐፍ ቅዱስ የሰው ስሪት አይደለም፣ የመነጨው ከመለኮት ነው፣ ባለቤቱ ሰማይ። ሰዎች ቢወዱና ቢፈልጉ ያደረጉት ነገር አይደለም። ስለዚህ በዚህ የእግዚአብሔር እውነት ውስጥ የሚፈሰው ነገር ገንዘባችን ማድረግ የምንፈልግ ከሆነ የህይወት ለህይወት ግንኙነት ልንመሰርት ያስፈልጋል። ስለዚህ የጌታን ቃል የሙጥኝ የምንለው ከመጽሐፍ ቅዱስ ጋር ያለማቋረጥ ጊዜ ልናጠፋ ይገባል የምንለው ለምንድን ነው? ከሁሉ በማስቀደም የእግዚአብሔር ቃል ሕያው ስለሆነ ህይወት አለ እዚህ ውስጥ። የሰዎችን ማንነት የሚቀይርና በለት ተለት ነገራቸው ውስጥ የሚገባ አነጋጋሪ የሆነ ነገር አለ። ከዚህ ወደኛ የሚመጣ ነገር አለ ውስጣችንን የሚበረብር። በዳንኩ ዘመን ብዙ ጌታን የሚወዱና መጽሐፍ ቅዱስን የሚወዱ ሰዎች በመጽሐፍ ቅዱሳቸው የመጀመሪያ ገጾች ላይ አዘውትረው የሚጽፉት ነገር የኔንም ትኩረት የሳበ ነገር ነበርና እኔም ተከተልኳቸውና ጻፍኩኝ። እና ምን ሚል የተለመደ አባባል ነበር በዛ ዘመን? ይህ መጽሐፍ ከኃጢአት ይለያል ወይም ኃጢአት ከዚህ መጽሐፍ ይለያል። እነቱ እንደሱ ነው የሚሆነው። መጽሐፍ ቅዱስን ሰዎች አዘውትረው ጊዜ የሚሰጡት ከሆነ የሚገርም ነገር በእነሱ ውስጥ ይሆናል። በምንም መልኩ የሚገርመው ማንኛችንንም ደግሞ አይፈራንም። ኃይል አለ እዚህ ቃል ውስጥ። የእግዚአብሔር ቃል የሙጥኝ ማለት የሚገባል ለምንድነው? አንደኛ ያው ስለሆነ፣ ሁለተኛ ሰራተኛ ስለሆነ። ወደ ሁለተኛው የግሪክኛ ሐሳብ ይሄዳለሁ። ሰራተኛ እዚህ ጋር ሰራተኛ ወይም የሚሰራ የሚለውን ቃል አዲስ ኪዳን በተጻፈበት የግሪክኛው ቋንቋ ኢነርጌስ የሚል ቃል ነው የሚጠቀመው። ኢነርጌስ ኢነርጂ የሚለውን የእንግሊዝኛ ቃል ያገኘንበት የእንግሊዝኛው ቃል ስለመሰረት ነው። ኃይለኛ የእግዚአብሔር ቃል የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነውና መንፈስንና ነፍስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል። የዕብራውያን ጸሐፊ ከብሉይ ኪዳን ካህን ስዕላዊ መግለጫን ወስዶ የእግዚአብሔርን ቃል በጣም ፒክቶሪያል በሆነ መንገድ ኢሉስትሬት ያደርጋል፣ ሊያብራራ ይሞክራል። ልክ የብሉይ ኪዳኑ ካህን ሰይፉን ወይም ቢላውን በእጁ ይዞ ስጋውን ወደ ስጋ አጥንቱን ወደ አጥንት ጣቢያ ጣቢያውን ይዞ በመስመር እንዲሰለፉ እንደሚያደርግ ስጋዊና መንፈሳዊ አመለካከት ተቀላቅለው ባሉበት ሁኔታ ውስጥ ያለውን መልክ የሚያስይዘው የእግዚአብሔር ቃል ምን ያረጋል በሰራተኛነቱ? ቶሎ ቶሎ ብዬ ጥቂት ነገሮች ላሳያችሁ። የእግዚአብሔር ቃል ልደት ይሰጣል። ስራ ሲሰራ የመጀመሪያ ነገር የሚያደርገው ነገር በሰው ውስጥ ሰማያዊ ልደት ማምጣት ነው። በያዕቆብ 1:17 ላይ ምን ይላል? ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ምን ወለደን? የእግዚአብሔር ቃል እውነት በሚታወጅበት ሰዎችን በሚሰሙበት ቦታ ልደት ወደ ሰዎች ይመጣል። ጌታን ማቁ ስለ ጌታ በትክክል ያልተረዱ ሰዎች አዲስ ልደት የሚቀበሉበት መንገድ ይፈጠራል። ሁላችንንም እግዚአብሔር እንዴት አገኛችሁ ብንባል ቃል ሰምተን ነው። በተአምር ከበደ ዓለሙ ተብላችሁ የተጠራችሁ ሰዎች ካላችሁ ድለኞች ናችሁ። ግን ሁላችንም እውነቱ ሲታወጅ ይሄ የእግዚአብሔር ቃል ሲነገር አሃ የሚለው ሞመንት ወደ እያንዳንዳችን መጣ ነው እንዴ እምንልበት እድል አገኘ። የእግዚአብሔር ቃል ልደት ይሰጣል። ወደ ሰው ህይወት ውስጥ በሰራተኛነቱ የሚያደርገው መጽሐፍ ቅዱስ ውስጥ ብዙ ቦታ የምናየው ነገር ይሄ ነው። ልደት ለሰዎች ይሰጣቸዋል። ስለዚህ የሚሰብኩም ሆነ የሚያስተምሩ ሰዎች በእግዚአብሔር ቃል ዙሪያ በማያቋርጥ መንገድ የሚቆዩበት ያንንም ለማሰማት የሚተጉበት መንገድ ወደ ሰዎች ህይወት ውስጥ አዲስ ልደት የእግዚአብሔር ቃል። ጌታ ኢየሱስም ከሱ በኋላ ሐዋርያትም በየዘመኑ የተሰለፉ የእግዚአብሔር ሰዎች መጽሐፍ ቅዱስ በየሆቴሉ እንዲቀመጥ ጊዲዮናውያን ከፍተኛ ዋጋ የሚከፍሉት ከህትመት ዋጋው በጣም ዝቅ ብሎ የሚሸጥ መጽሐፍ ቅዱስ ነው። በመስዋዕትነት ይሄን መጽሐፍ የሚደግፉበት አንዱ ምክንያት ምን እንደሆነ ታውቃላችሁ? They have faith in the word of God. ወደ ሰዎች ህይወት ውስጥ ሲገባ ልደት ያመጣል፣ ያነጋግራል ሰዎች። ብቻውን ሰዎች ከዚህ ቃል ጊዜ ሲወስዱ እግዚአብሔር ይህንን ቃል በመጠቀም ወደ ሰዎች ውስጥ ልደት ያመጣል። ሁለተኛ ነፃ ያወጣል። የተወለዱ ሰዎች ለመቆም ብዙ ትግል ነው ያለባቸው። የወንጌሉን ቃል ሰምተን ወደ ጌታ የመጣን ሰዎች ከብዙ ልማዶቻችን ጋር ነው የመጣን። እነዛን ልማዶቻችንን ከላያችን እየቀረፈ የሚጥለው የእግዚአብሔር ቃል። በዮሐንስ ወንጌል 8:31-32 ላይ ጌታ ኢየሱስ ላመኑት አይሁድ እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተ በቃሌ ብትኖሩ ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል። የእግዚአብሔር ቃል እውነት በብዙ ተጽዕኖ ስር ያለችን ነፍስ ነፃ ያረጋታል። ብዙ ሰዎች ግን ዛሬ የረሃብ ማቆም አድማ አድርገዋል አዝናለሁ። ይሄ የእግዚአብሔር ቃል ተከፍቶ በሚሰጥ ትምህርት ደስተኞች አይደሉም። የሃይማኖት ዲስኩር ሆኖ ይሰማቸዋል። I am strong believer of the word of God. የእግዚአብሔር ቃል ሲነገር ሰዎች ነፃ ይሆናሉ። ነፃም ይወጣሉ። ህይወታቸው ይገራል። የሰውን ማንነት መልክ የሚያስይዝ የእግዚአብሔር ቃል። ሶስተኛ የእግዚአብሔር ቃል በሰራተኛነቱ ይፈውሰናል። መዝሙር 107 ቁጥር 20 ላይ ቃሉን ላከ ምን ፈወሳቸው የሚል ቃል ታገኛላችሁ። ሰው የእግዚአብሔርን ቃል ሲሰማ የጌታ ጣት ይነካዋል፣ ፈውስ ወደ ውስጡ ይመጣል። እግዚአብሔር በሚያስገርም መንገድ የቸርነት እጁን ይዘረጋል። ሰራተኛው ቃል በተግባር ይህንን ያደርጋል። የእግዚአብሔርን ቃል የሞትኝ ማለት ያለብን ለምንድን ነው የሚለውን ትልቅ ጥያቄ ነው የጠየቅነው። አንደኛ ህያው ስለሆነ ነው ብለናል። ሁለተኛ ሰራተኛ ስለሆነ ነው ብለናል። በሰራተኛነቱ ልደት ይሰጣል፣ በሰራተኛነቱ ነፃ ያወጣል፣ በሰራተኛነቱ ፈውስ ወደ አማኝ ህይወት ያመጣል። ዋችመን የተባለው የእግዚአብሔር ሰው ቻይና አቀፍ አገልግሎት እግዚአብሔር እንዲሰጠው ለረጅም ጊዜ እግዚአብሔርን ይለምን ነበር። ና እግዚአብሔርን እየለመነ ባለበት ሰዓት በሳምባ ነቀርሳ በሽታ ተመታ። ተስፋ ያረገውና የጸለየው ነገርና የገጠመው ነገሮች ማስታረቅ አልተቻለ። ረጅሙን ታሪክ ለማሳጠር እግዚአብሔር እንዲፈውሰው ለመነና ተፈወሰ። ከዛ እግዚአብሔር ስለሰጠው ፈውስ በብዙ ቦታ እየዞረ ከመሰከረ ከጥቂት ጊዜ በኋላ አንድ ቀን ቁጭ ባለበት ቦታ የህመሙ ስሜት መጣበት። ፈወሰኝ ብዬ መስክሬ እንደፈወስከኝ እርግጠኛ የሚያረጉኝ ብዙ ነገሮች ሆኖ እንዴት ነው እሱ አሁን ይሄ ህመም እየጎበኘኝ ያለው? ያ ደርስ ነው እያለ ውስጡ ይህን ነገር እያብሰለሰለ እያለ ቀስ እያለ ያለበው ጀመር። የሳምባ ነቀርሳ ምልክቶች ከዛ ትኩሳት መጣበት። ቀስ ብሎ ጋደም አደረገው። ተኝቶ ግን ጥቂት ቀን ሰዎችም እየረዱ እያስታመሙት እሱ እግዚአብሔር በሰጠው ፈውስና በገጠመው ኤክስፒሪየንስ መካከል ያሉት ነገሮች ልቡን ይዘውት እያለ ጌታ ሆይ የሚል ጥያቄ ወደ ሰማይ አቀረበ። ፈውሰኛል ብዬ ነበር፣ የገጠመኝ ነገር ምንድነው? እንዴት ኤክስፕሌን ላድርገው? ልክ ይሄን ነገር እየጠየቀ ያለ ቃል እውነት ነው የሚል ቃል ወደ ውስጡ መጣ። በዚህ ጊዜ ምን እንዳለ ታውቃላችሁ? ይሄ ትኩሳት ውሸት ነው፣ ይሄ ላብ ውሸት ነው። የእግዚአብሔር ቃል በመገረፉ ቁስል ተፈወሳችሁ ብዬ የሰማሁት ውስጤንም በማነጽ እውነትና ጉልበት የሆነኝ ፈውስ የሆነኝ ቃል እውነት ነው። ከዛ በኋላ በሳምባ ነቀርሳ ህመም አልታመመም። ወገኖች፣ የእግዚአብሔር ቃል ወደ ሰዎች ህይወት ውስጥ ፈውስ ያመጣል። ለሁሉ እንደዚህ ባለ መንገድ ይመጣል ባይባልም ግን ፈውስ የሚያመጣበት ጊዜ ብዙ ነው። ሰው የእግዚአብሔርን ቃል ሲሰማ ወደ ህይወቱ ፈውስ ይመጣል። መጽሐፍ ቅዱስ ይሄን ይናገራል። ከሚሰራቸው ስራዎች ውስጥ ጥቂቱን ነው ያሳየዋችሁ። አራተኛ የእግዚአብሔር ቃል በሰራተኛነቱ ህያው እምነት ይፈጥራል። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ወገኖቼ እምነት እንደተነፈሰ ጎማ የምንሞላው አየር አለ። በጸሎት እምነት አንሞላ። ጠንካራ ቃል እንደተናገርኩ ይመስለኛል። ምክንያቱም ለመጸለይ የእግዚአብሔር ቃል ስለሚያስፈልጋል። ሁነኛ ጸሎት ለመጸለይ በልብ ያደረ ቃል ያስፈልጋል። የእግዚአብሔርን ቃል እንደሚገባ ወደ ውስጣችን ገዢ እና ለዋጭ ሆኖ ሁለንተናችንን ሳይቆጣጠር ብንጸልይ የምንጸልየው ጸሎት በአብዛኛው ምኞታችንና አጀንዳችን ይሆናል። ወይም ቃሉን ሳያነቡ በመጸለይ በባዶ ሆድ እንደማስታወክ ይቆጠራል። አራት ቀን ሳትበሉ ቆዩና ለማለት ቢሞክር የለም እዚ። አንዳንድ ጊዜ ወደ ውስጣችን ጸሎት የማይፈስበት ምክንያት የእግዚአብሔር ቃል የገራው ህይወት ስለሌለ። ወደ እግዚአብሔር ቃል ውስጥ ስንመጣ ግን ሸክም ወደ ውስጣችን ይመጣል። እግዚአብሔር ያየውን እናያለ። እምነት ውስጣችን ይፈጠራል። ስለዚህ የእግዚአብሔር ቃል የሚሰራቸውን ስራዎች ስናይ ይሄንን ቃል ለማሰማትም ሆነ ለመስማትም ትጋት ወደ ውስጣችን ይመጣል። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ደግሞ ሰራተኛ ነው። በሰራተኛነቱ ልደት ይሰጣል። በሰራተኛነቱ ነጻ ያወጣል። በሰራተኛነቱ ፈውስ ይሰጣል። በሰራተኛነቱ እምነት ይፈጥራል። በሰው ውስጥ እምነት ይፈጥራል። ሮሜ 10 17 ላይ ነው ያንን ሐሳብ የምታገኙት። የእግዚአብሔር ቃል በሰራተኛነቱ አምስተኛ ለጨለመባት ነፍስ ብርሃን ለክሳል። መጽሐፍ ቅዱስ በመዝሙር 119 ቁጥር 130 ላይ ምን ይላል? የቃልህ ፍቺ ያበራል፣ ሕፃናቶችንም አስተዋዮች ያደርጋል። ጨለማ በአብዛኛው ፍርሃትና ስጋት የነገሰበት የድንጋጤ ጉዞ ነው። በህይወታችን ግርዶሽ ያለበት ነገር የሚገጥመን ጊዜ አንድ አይደለም፣ ሁለት አይደለም። ይሄ ብዥታ ዲሌማ ብለን ምንለው ግራ መጋባት በመንፈሳዊ ጉዟችን ሲመጣ መፍትሄ መድኃኒት ብርሃን የምናገኘው ከእግዚአብሔር ጋር። ፍቺ እሱ ይሰጠናል። አሃ እንላለን። ጨለማ የስጋትና የድንጋጤ ሆኖ የሚጠቅም ነገር አያሳይም፣ የሚጎዳም ነገር አያሳይም። ለዚህ እኮ ነው ቀን ቁጭ ብለን ድንገታን ነገር ቢወድ ኮሽ ቢል አንደነግጥም ወይ በኢየሱስ ስም አንልም። ለሊት ለሊት እዚህ ሀገር መቼም ቀንና ለሊት ድንበር በደንብ አላበጁም። አገር ቤት ግን ለሊት ከኩለ ለሊት 8 ሰዓት ቁጭ ብለን ድንገታን ነገር ቢወድቅ ነፍሳችን ብጥቅ ትላለች፣ ድንግት እንላለን። ጨለማው ድምጽ አለው። ድምጽ ብቻ አይደለም ስዕል ደግሞ አለው። ዶሮ ዶሮ ቀን ቀን የምማርበት ትምህርት ቤት ማታ እንድንማር እኔና ወንድሜ ባደግ ቀንም ማታም እንድንማር እንገደድ ነበር። ፈለግ ዮርዳኖስ የሚባል ትምህርት ቤት ከርቸሌ ብለን እንጠራው ነበር። ከርቸሌ ማለት እስር ቤት፣ ከትምህርት ቤት ያለፈ ነገር። በቀን እስከ 15 16 ሰዓት ትምህርት ቤት ውስጥ እንድንሆን እንገደድ ነበር። ያው ሕያው ምስክር አለ እና አንዳንድ ቀን አምሽተን ወደ ቤቴ ሲሄድ ለጨርቆስ እየተሳልኩ ነው ቤቴ ደርሴ ነበር። ይታያችሁ 12 ዓመት ልጅ ሆናችሁ ማታ ጅቡ እየተባለ ጅቡ መጣ እያሉ ያስፈራሩ ባሳደጉን ሁኔታ ውስጥ በቀላሉ ጨለማ ፈር የሆነ እና ወደ ቤቴ ሲሄድ ቤቴ አካባቢ ድሮ ልጅ ወስዳሉ እንዲህ ያደርጋሉ የሚባል የሚፈሩ ነገሮች አሉ። ምንም እንኳ የስድስተኛ ክፍል ተማሪ ብሆን እየፈራሁ እየተሳልኩ ነው የሚሄደው እና ጨለማው የሚፈጥራቸው ስዕሎች ስለቴን ያበዙታል። እና አንዳንዱን ስዕል ማየው ያደፈጠ የሚማታ ስደርስ ጉቶ የተቆረጠ ይች ብዬ አንዳንዴ መትቼ ይሄዳል። ከጉቶ ጋር ስንት ጊዜ የዛን ጊዜ ፋብሪካው ጫማ አመርትም ነበርና ተናድጄ የመታሁት ጉቶ እኔን ቀጥቶኝ ቤቴ የገባሁበት ቀን አለ። ምክንያቱም በጣም አስደንግጦኝ ፍርሃት ፍርሃት ሆነ። ጨለማው የሌለ ስዕል ይፈጥራል። አንዳንድ ጊዜ የእግዚአብሔር ቃል ልባችንን ካልጠበቀ የሰውን ፊት እናያለን። ውስጡን ስለማናቅ ምን አስቦ ይሆን ምን እያለ ነው? በብርሃን መኖር ስለሚያቅተን አለ አይደለ ፊት ነው የምናየው። ከዛ አለ አይደል ካለቆቻችን ጋር ቢሆን ከሌላው ሰው ጋር ስንኖር እውነተኛውን ነፃነት የሚሰጠንን ጉልበት የሚሆነንን ነገር ከጌታ ጋር ባለን ሪሌሽንሽፕ ስለማናመጣው የጨለማው ኃይል በቃ በእግዚአብሔር ቃል ልባቸው የተጠበቀላቸው ሰዎች በብርሃን ይኖራሉ፣ የነፃነት ሰዎች ይሆናሉ። የእግዚአብሔር ቃል በሰራተኛነቱ ለህይወት ፍቺ ይሰጣል። ለዚህ ነው ጌታ እግዚአብሔር ጨለማዬን ያበራል በአምላኬም ቅጥሩን ዘለዋለሁ እያሉ የምነት አባቶቻችን ይሄዱ። ወገኖች የእግዚአብሔር ቃል ያረመናል። በሰራተኛነቱ ንስሐ ገባ ቀና የሚባል እና እግዚአብሔር መንፈሳዊ ብሎ የሚጠራው ሰው የማይሳሳተውን ሰው ሳይሆን የታረመውን ሰው በእኔ ያለውን አብዝቶ እንዲያፈራ ምን ያረጋዋል ይላል መጽሐፍ ቅዱስ ያጠራዋል። በኢሳይያስ 46 ቁጥር 8 ላይ ይሄን ቃልን ያነባዋለሁ ሌሎቻችሁ እንድትጽፉት ጠይቃለሁ። ኢሳይያስ 46 ቁጥር 8 ላይ እንዲህ ይላል ይህን አስቡና አልቅሱ ተላላፊዎች ሆይ ንስሐ ግቡ ልባችሁንም መልሱ ይላል። እግዚአብሔር በሕዝቡ አካሄድ ውስጥ ያየው ነገር አለ እና ነብዩ ልኮ ምን ይላቸዋል ይህን አስቡ ተላላፊዎች ሆይ አልቅሱ ንስሐ ግቡ ተመለሱ። የእግዚአብሔር ቃል ነፍሳችንን የሚመልስ ብርሃን ይልካል የሚያርም። በአብዛኛው መንፈስ ቅዱስ የወቀሳ ሥራውን የሚሰራው የእግዚአብሔርን ቃል በመጠቀም ነው። በየቀኑ ውስጣችን ጥመትን በቀላሉ እሺ የሚል ነገር አለ። በተለይ እኛ ኢትዮጵያውያን በኦነስቲ ላይ የተገነባ ባህል ስለሌለን ከብቷቸዋል። አሁን በመሳሪያነት ምረጡ ብንባል ከእውነት ይልቅ ውሸት ነው በጣም የሚያገለግለን እኮ። አንድ ኤግዛምፕል ልስጣችሁ። ድክም ብሎን ተኝተን ብናረፍድ ስራ እንቅልፍ ጥሎኝ ነው ያረፈድኩት ከማለት ይልቅ ምን እንላለን? እንደው ለሊቱን ሆድ ቁርጠት ራስ ምታት ታሪክን ፈጥራለን። ገንዘብ ቢቸግረን ቸግሮኛል እና አበድሩኝ ከማለት ያልታመመውን ዘመድ እናሳምማለን ወይም ያልታመመ ቤተሰብ አባል። በቀላሉ ውሸት ስለሚያገለግለን ከእውነት ይልቅ እንመርጣለን። የእግዚአብሔር ቃል ወደ ውስጣችን በሙላት ሲፈስና ሲቆጣጠረን ግን እነዚህን ነገሮች ይነካካቸዋል፣ ያርማል፣ ብርሃን ይለቃል። የሚሰራ ነው የእግዚአብሔር ቃል። መጽሐፍ ቅዱስ የሙጥኝ ማለት ያለብን ለምንድን ነው? አንደኛ ሕያው ስለሆነ ነው ይላል የዕብራውያን ጸሐፊ። ሁለተኛ የሚሰራ ነው። ኢነርጊስ ኢነርጂ እዚህ ውስጥ አለ። በሚሰራበት ጊዜ ምን ምን ይሰራል? እንዲሁ እንደ ኤግዛምፕል ያየናቸውን ነገሮች ልብ ለማለት ልደት ይሰጣል፣ ነፃ ያወጣል፣ ይፈውሳል፣ ሕያው እምነት ውስጣችን ይሰራል፣ ፍቺ ይሰጠናል፣ ያርመናል። በአብዛኛው መጽሐፍ ቅዱስ በብዙ እርማት የተሞላ መጽሐፍ ሚኒንግ የታረሙ ሰዎች የእግዚአብሔር ሰዎች የማይሳሳቱ ሰዎች አይደሉም፣ ግን እግዚአብሔር ያረማቸው ሰዎች፣ እግዚአብሔር ብዙ የነቀሳቸው ሰዎች ከላያቸው ላይ በየጊዜው ጉድፋቸውን ያነሳላቸው እነሱም ለመታረም የፈቀዱ እሺ ያሉ ሰዎች ናቸው። እግዚአብሔር ዳዊትን እንደ ልቤ ያለው ለምን ይመስላችኋል? የዳዊት ልብን ቢመስል የኔ እግዚአብሔር እኔ መቼም በጣም ተስፋ ቢስ የኔ እግዚአብሔር ተከክለኛ እግዚአብሔር አይመስለኝ እንደ ዳዊት አይነት ልብ ካለው። ግን እንደ ልብ ያለው እግዚአብሔር ዳዊት እግዚአብሔር እንዲኖረው ሲሳሳት የተሳሳተ ሰው ሊኖረው የሚገባው አቋም ማሳየት ይቻላል። በእግዚአብሔር ደግሞ ደስ ያለው ሰው እግዚአብሔርን ከፍ ከፍ ማድረግ በሚያስፈልግበት ጊዜ ያለ መከልከል ሁለንተናውን ለቆ ለእግዚአብሔር ራሱ። ስለዚህ እግዚአብሔር ሲያዝን ያዝናል፣ እግዚአብሔር ሲመክር ይመክራል፣ እግዚአብሔር ሲቆጣ ይቆጣል። እግዚአብሔር ደግሞ ሲያዝን ሲነካ ሱም ይነካል። እና እግዚአብሔር ስለዚህ እንደ ልቤ እንደምፈልገው የሚል ነገር እግዚአብሔር በቃሉ አማካኝነት እያንዳንዳችንን ይሰራል። ስለዚህ መጽሐፍ ቅዱስን የሙጥኝ ይባላል። ከእግዚአብሔር ቃል ጋራ ጊዜ ወሰዱ። በዚህ ቃል ውስጥ ወደ ህይወታችን እግዚአብሔር የሚፈልጋቸው ነገሮች ሁሉ ይፈሳሉ ብለን ምንለው እግዚአብሔር ቃል ጨዋ ሳደማን ጥሩ ሰርጀሪ ይሰራል። ጨዋ ሳይፍ ያልኩት ለዚህ ነው። ሳይቀድ ነው የሰው ልጅ የሚቀድረው። ብዙ ጠባሳ ሳይተው ህይወታችንን የሚመልስ ነገር ያደርጋል። እግዚአብሔር ቃል በሰራተኛነቱ ሰባተኛ ደስታ ይፈጥራል። ደስታ ይፈጥራል። ብዙ አማኞች ዛሬ ይደበራሉ። ይኸው ድብርትን ለዘለቄታው መሰናበት ከፈለጋችሁ ቋሚ አድራሻው የእግዚአብሔር ቃል። በኤርሚያስ 15 ቁጥር 16 ላይ ኤርሚያስ የሚናገረው ነገር አለ። እንደሱ የሰው ጠላት የበዛበት ሰው የለም። እንደውም ምን ይላል? እናቴ ሆይ የጥል ሰው የሆንኩትን ወለድሽኝ ይላል። ከማንም አልተበደርኩም፣ ለማንም አላበደርኩም፣ ያገኘኝ ሰው ይረግመኛል ያለ ሰው እንዲህ አይነት። ግን ቁጥር 16 ላይ በምዕራፍ 15 እንዲህ ይላል፣ ቃልህ ተገኝቷል እኔም በልቼዋለሁ፣ ሐሴትና የልብ ደስታ ሆነኝ ብሎ ይናገራል። ዳዊትም በመዝሙር ውስጥ የእግዚአብሔርን ቃል በልዩ ልዩ ቋንቋዎች ሲያሞካሸው ታያላችሁ። ቃልህ ከማርና ከወለላ ይልቅ ይጣፍጣል፣ ከአላፍ ወርቅ ይልቅ የአፍህ ሕግ ምን ይሻለኛል። ብዙ ምርኮ እንዳገኘ በቃልህ ደስ አለ። የእግዚአብሔር ቃል በትክክለኛ መንገድ ወደ ሰዎች ሕይወት ሲፈስ ውስጣቸው ሊቆጣጠሩት የማይችሉት የደስታ ባለቤት ይሆናል። ምንም ሳይኖራቸው መቼም ብዙ ጊዜ እኛ ደስታን ከነኮተቱ ነው የምንፈልገው፣ የሚያስከትላቸውን ቅራቀምቦች። እግዚአብሔር ሲኖራችሁ ሁሉ አላችሁ። የእግዚአብሔር ቃል ወደ ህይወታችን ሲፈስ ድብርት ለዘለቄታው ይተወናል። እና ብዙ ወቻችን ሀዘንተኛ ህመምተኛ ተካዜ ቁዘማ የሚገዛው ህይወት ለምን እንደምንኖር ታውቃላችሁ? ቋሚ አድራሻችን የእግዚአብሔር ቃል ስላልሆነ ስደበውና ሙት ያለችው የኢዮብ ሚስት ወዳ እንዳይመስላችሁ እንዴ? 9 ወር ሙሉ እኔ ያረገዝኩ ዝም ብሎ የተቆረጡ ዛፎችና ድንጋዮች ናቸው እንዴ ልጁ አለ አይደል? ሳመልከው ለዚህ ካልሆነኝ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ በዚህ ሁሉ እግዚአብሔር ስም የተባረከ ይሁን የሚያሰኝ ነገር የሚፈሰው ህይወታችን ከጌታ ጋራ በቃሉ አማካኝነት ዋየርድ የሆነ እንደሆነ። እንደሱ ካልሆነ ግን it's easy ትንሽ ባስ ሲያመልጣችሁ ሊሆን ይችላል ከጌታ ጋር የምትታሉት ወይ ደግሞ እንደው የአንድ ጊዜ ምን ለሁሉ ሰው ተጨምሮ እናንተ ብትዘለሉ እንዴ ምን ነው ጌታ ሆይ አንተ ያለ የሚያሰኝ ኩርፊያ ያመጣባችኋል። ግን የእግዚአብሔር ቃል ወደ ህይወታችሁ ሲፈስ ምን ጊዜ ሚዛን ይሰጣል፣ ጉልበት ይሆናል፣ ደስታን ወደ ውስጣችን ያፈሳል ያፈሳል። ቃልህ ተገኝቷል እኔም በልቼዋለሁ፣ ሐሴትና የልብ ደስታ ሆነኝ። ወገኖች እግዚአብሔር ቃል በሰራተኛነቱ ለመልካም ስራ አዘጋጃል። በሁለተኛ ጢሞቴዎስ 3 ከ16 እስከ 17 ይሄን ሐሳብ ታገኛላችሁ። ይሄ ሰራተኛ ነው የሚለውን አምፕሊፋይ ለማድረግ ነው፣ ኢነርጂን ነው እያሳየዋችሁ ያልኩት። ኢነርጌዝም ብዙ ጊዜ ሰዎች አገልጋይ እንዲሆኑ የምንፈልገው በማስታወቂያና በልመና ነው። ሰዎች በማስታወቂያና በልመና አገልጋይ ሲሆኑ የእግዚአብሔር ቃል ያልገራውና ያልሰራው ህይወት ካላቸው እብሪታቸው አይቻል። ለራሳቸውም ችግር ናቸው፣ ለሌላውም ሰው ችግር ናቸው። እውነቴን ነው የምነግራችሁ። ጳውሎስ ግን በሁለተኛ ጢሞቴዎስ 3 16 እና 17 ምን ይላል? የእግዚአብሔር ቃል እንደነ የእግዚአብሔር መንፈስ ያለበት መጽሐፍ ይላል፣ ለትምህርት፣ ለተክሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ከማለቱ በፊት የእግዚአብሔር ሰው ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተክሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ሁሉ ይጠቅማል። ሰዎች መጽሐፍ ቅዱስ ሲማሩ ማስታወቂያ ሳይወጣ ሳይለመኑ ስፍራቸውን ያዩታል። የት ቦታ የጎደለ ነገር እንዳለ ወለል ብሎ ይታያቸዋል። ስለዚህ እዛ ነው የሚሄዱት፣ አይሻሙ። እና የት ቦታ ኢፌክቲቭ እንደሚሆኑ ይታያቸዋል። አንድ ጊዜ መዘምራን ሲዘምሩ ልብሳቸውና የሚቆሙበት መድረክ በጣም የማረከው ድምፁ አገር የሚነዳ አንድ ወንድም ኳየር መሆን አለብኛል። እግዚአብሔር ደግሞ በጥሩ ጸጋና ጥበብ የሞላው ሌላ ወንድም ነበር። አትገባም አላለው። አስገቡኝ፣ እኔ እዛ ካልገባው ዋ ይላል። ያው በዓለም ዱርዬ ሆኖ ሰው ሲቀጠቅጥ ነው፣ ለዱላ መጥቶ ነው ጸሎት ቤት ጌታን አግኝቶ። ጥሩ ሆነና አንዳንድ ጊዜ ያልተገራ ነገሩ ይመጣበታል እና አንዳንድ ነገርም ጸሎት ቤቱ ስለማድረግ በጉልበቱ መጠቀም ይፈልጋል። ካላስገባችሁኝ ዋ ይላል። በዋ ነው ኳየር መሆን የሚፈልገው፣ ድምፁ ግን ለጉድ ነው። እና ይሄ ወንድም አናግረው ተባለና ወደዚህ ሰው ተላከ። ለምንድን ነው ችግር እንዳለ ማስጠንቀቂያ እንደሰጠ ሰምቻለሁ። ኳየር ለመግባት ናፍቆቱና ጉጉቱ እንዳለ ሰምቻለሁ። ቀላል ነው እኮ መዘመር ከፈለክ እንዲህ እናደርጋለን። እኔ ያው በየቦታው ቃል እየዞርኩ እንደማስተምር ታውቃለህ። ስለዚህ በትንሽ ጉባኤ ትፈተሽና ከዛ በኋላ ታገለግላለህ። ስለዚህ ምን እናደርጋለን? እኔ ቃል አካፍላለሁ፣ አንተ ሶሎ ትዘምራለህ። ሰውዬው በዚህ ጊዜ እንደተያዘ ገባ። ምንም መንቀሳቀስ እንደማይችል አይ ለሱ እንኳን ድምጽ አይሆንም አለው። ታዲያ እዛው እነሱ መሃል ዋሻ ውስጥ ተሸሽገል ታደናገር ነው የምትፈልገው? እዚህ ያልሰራ ነገር እዛም አይሰራም። እግዚአብሔር ቃል ሰዎችን ለመልካም ስራ ያዘጋጃል። ከዛ በኋላ የእግዚአብሔርን ቃል ዝም ብሎ ሲማር ይሄ ወንድም አንድ ስራ ተገኘለት፣ ማንም የማይሻማው አጋፋሪነት፣ ድንኳን ተከላ፣ ይሄ ጉልበት ምናምን ኮንፈረንስ ይዘጋጅ፣ አጋፋሪ ማንም የማይሻማው፣ ሰውን ሁሉ ስምሪት የሚሰጥ አንድ ድንኳን ተክሎ ማፍረስ ማንም የማይደርስበት። እና እንዴት አንጀት አረስ ስራ ይሰራ ነበር እዛ አካባቢ ለነበሩት ሰዎች። የእግዚአብሔር ቃል ወደ ሰዎች ህይወት ሲፈስ ሰዎች አንደበታቸው የተገራ የታረሙ ለመልካም ስራ የተዘጋጁ ይሆናሉ። የእግዚአብሔር ቃል ሰራተኛ ሰዎችን ያረጋቸዋል። ወገኖች፣ የእግዚአብሔር ቃል በሰራተኛነቱ ያስታጥቀናል። እና 24 ሰዓት ጠላት ያለው ክርስቲያን ዝንጉ ሊሆን አይገባም፣ የታጠቀ መሆን አለበት። ዛሬ ዛሬ ክርስቲያን በቀላሉ ለትንንሽ የጅኒ ፉጨት የሚረታው ለምን እንደሆነ ታውቃላችሁ? በእግዚአብሔር ቃል የታጠቀ ስለ አይደለም። በመዝሙር 18:30 ላይ ምን ይላል? የእግዚአብሔር ቃል የነጠረ ነው፣ ለሚታመኑት ሁሉ ምንድን ነው? ጋሻ ነው፣ መከላከያ። ጠላት በተለያየ መንገድ የሚፈወረውረው ፍላጻ አለ። ይሄን ጋሻ የታጠቁ ሰዎች መልስ ይሰጣሉ፣ ይከላከላሉ። አንቺ እኮ ተስፋ የለሽም። ኧረ ተስፋ አለኝ፣ እኔ የንጉሥ ልጅ ነኝ። የእግዚአብሔር ቃል ውስጣቸው ያለ ሰዎች ጠላት በተለያየ መንገድ ለሚወረውረው ፍላጻ ምላሽ አላቸው። ስለዚህ በሰራተኛነቱ እኛን ያስታ ኢኩዊፕ ያደርጋል። ይሄ መከላከያው ነው መዝሙር 18:30 ላይ ያለው። ኤፌሶን 6:18 ላይ ደግሞ ያለው ማጥቂያ ነው። የእግዚአብሔር ቃል እርሱ ምንድነው ይላል? የመንፈስ ሳይፈ ነው ኦፌንሲቭ ይሆን በየትኛውም አካባቢ ያለው የጠላትን እንቅስቃሴ አላ አይደለም ገደብ ለማስያዝ የሚያስችል ወገኖች የእግዚአብሔርን ቃል የሞጥኝ ማለት ያለብን ለምንድነው? አንደኛ ህያው ስለሆነ ነው ብለናል። ሁለተኛ ሰራተኛ ስለሆነ ነው። እዚ የሚሰራ የሚለውን ላሳያችሁ ነው። ነዛን 9 ነገሮች ቶሎ ቶሎ ብዬ ማሳየት የሞከርኩት ለዳት ይሰጣል፣ ነጻ ያወጣል፣ ይፈውሳል፣ እምነት በውስጣችን ይሰራል፣ ለጨለመባት ነፍስ ፍቺ ይሰጣል፣ ያርማል፣ ደስታን ይፈጥራል፣ ለመልካም ስራ ያዘጋጃል፣ ያስታጥቃናል። በሰራተኛነቱ በከፊል ነው እነዚህን ያሳዩዋችሁ። ኤነርጊስ ኤነርጂ ይለቃል ውስጣችን የእግዚአብሔር ቃል በየትኛውም ሁኔታ ውስጥ ጉልበት ያላቸው ሰዎች ያደርጋናል ያደርጋናል ያስታጥቀናል። የታጠቀን ሰዎች ትዝ ይለኛል ተስፋዬ ከጥቂት አመታት በፊት የመዘምራን ጓድል ያገለግል ሲሄድ እንግዲህ ታሪኩን ያስተካክለኛል ድንገት ጨለማ ወረሰኝ አለ። ታስታውሳለህ ያን ጊዜ ተስፋ ቆረጠ እንዴ ሰው ሊያገለግል ይሄደ ክርስቲያን ሆኖ የማያቅ እስኪመስለው ድረስ ተስፋም ያስቆርጥ ነገር ውስጥ ጨለማው እንደ ውሃ ስሳል ነበርም ያንቀለሱ እንደ ግራሶ የሚነካ ነበር እና ምን ላድርግ አሁን ዲዮኝ እንዴት ነው ማገለግለው ብያልኳለ። ከዛ በኋላ የዳ ነው የጌታን ስም ጠርቶ ነው ትክክል ብየው እንደሆነ አላውቅም። የጌታን ስም የሚጠራ ምን ይድና ለሚል ቃል ወደ ውስጡ መጥቶ ፈሰሰ። በዚህ ጊዜ የጌታ ስሙ ማን ነው? ኢየሱስ ነው። ጌታ ኢየሱስ ብዬ ተጣራኋለ። ይሄን ጊዜ ታስታውሰዋለ? የመጣውን ነገር ሌላ ቀን ይነግራቸዋል። እኔ ውስጥ የመጣ ነገር ከዚህ ምስክርነቱ የተነሳ ልንገራችሁ። አገልጋይ ነህ ተባልኩና ለአመማት ልጅ እንድጸልይ ተጠራሁና ሄድኩ። ቶ እና ልጅቷ ቢላ ይዛ ሰራተኛዋን አይኗን ለመጎልጎል ስትታገል ግልግል ገጥመው አብርዷት ነው የደረስኩት። አብርዷት ትንሽ እንቅልፍ ነገር ይዟታል። በ8 ሳምንት ጊዜ ውስጥ 5 ሰራተኛ አብረራለች። ኑሮ የተሳካላቸው ሁሉ ነገር ያላቸው ሰዎች ናቸው። ልጅቷ የሚስት እህት ናት። ተጠግታ ነው የምትኖረው ግን ቤቱን ታሽከረክራለች። ጂኒ ውስጧ ጉልበት ኖሮት ነው። እና ሰራተኞችን ልዩ ልዩ ስም እየሰጠቻቸው ነው የሚወጡት። ተናገረች አይችሉም ይሄዳል። እና በዛ ቀን ጠሩኝና አንድ ነገር በላት ይችል ልጅ ብለው ነው። ስደርስ ድክም ብሏት ተደብራ በሰመመን ውስጥ ናት። ሀና ምን ሆነሻል አልኳት። ጠቃልኩና ራሴን አመመኝ መሰለኝ አለች። ጌታ ጸሎት ይሰማል ይፈውሳል ልጸልይልሽ አልኳት። ከቻልክ ሞከር አለች። ከዛ አሁን እኔ እና እሷ ባለንበት ከመኝታ ክፍል ነው እጄን ስጭል ብላ ጮኸች። ኦ እኔ እና እሷ ብቻችንን ስለዚህ ጂኒ ደግሞ አለ አይደለ ሌላ አደጋ ቢያፈላ ብዬ ወጣሁና ወደ ሳሎን ሮጥኩኝ። ሊስት አብረን ሌላውን ሰው ሰፊ ህዝብ ባለበት ቦታ ሁለት እህቶቿ ነበሩ ሌሎች ሰዎች መጡ እናቷ መጡ። ከዛ መሃል ጸሎት ያዘ። ከዛ እኔ ጀንጭኜ እየጸለይኩኝ ውጣ አንተ ማን ስል እኔ ሰይጣን ዲያብሎስ ነኝ አለ መንፈሱ ማለት ነው። ከዛ ቆየና ጌታን ትችለዋለህ አልኩ ድንገት አፌ ላይ ስለም የጌታን ትችላለህ፣ ጌታ ኢየሱስን ትችላለህ፣ የጌታን ደም ትችላለህ ስል ይምጣልኝ ምን ችግር አለ አለ። እኔ የጌታ ስም ነው ያለኝ ደሙ ነው ያለኝ ይምጣልኝ ምን ችግር አለ ሚል በምን ያወጣው እንደኔ ክርስቲያን ሆነ እንግዲህ ወይ ዋሸንፍ ያለው ማለት ነው። ይምጣልኝ ምን ችግር አለ። ከዛ ይው የድብርቱ ማአትለ ጂኒ ሁሉ እንደዚህ ብሪተኛ ከሆነ እንዴት ነው የሚዘለቀው? በቃ አገልግሎት ማለት ገና መጀመሪያ ነው፣ አንድ አመቴ ነው። በጣም ተስፋ ቆረጥኩና ጠግዤ ከዛ በኋላ አላ ደለ መንፈሱ ብዙ የሚለፈልፋቸው ነገሮች አሉ። እኔ የተመካሁበትን ስም እንዳልነበረ ካረገው ምን ሌላ አማራጭ አለኝ ብዬ ተስፋ ቆርጬ ጌታ ሆይ ስምህ ነው መሸሸጊያችን፣ ስምህ ነው ኃይላችን፣ ስምህ ነው ጉልበታችን፣ በስምህ ላይ እንዲህ ጠላት ደፍሮ የሚገዳደር ከሆነ ምን አቅም አለ ብዬ ተስፋ በጣም ቆርጬ በጣም ግራ ገብቶኝ ኮርነር ይዤ በጣም ተክዤ እያለን ተስፋዬ ኃይሌ ወደ ውስጤ መጣ። እና አንዳንድ ነገር ይሄ መላው ጠፍቶባችሁ ግራ ገብቷችሁ መውጫ አታችሁ አንድ ቀዳዳ ሲታያችሁ አሃ የምትሉት ነገር አለ አይደል? አሃ አልኩኝ። እኔ ምን ቸገረኝ? እጄን ወደዛ ጋር ወደ ሰማይ ዘረጋሁና በእውነት ጌታ በደንብ እንደሚያየኝ ይገባኛል። ዴስፐሬት የሆነ ጥሪ እንደምጣራ እሱ አሁን እንዲመጣ ከተፍ እንዲል የሚያደርግ ጥሪ እንደምጣራ ገብቶኝ ነው የተጣራሁት። እዛ መንፈስ ውስጥ ገባሁና ጮክ ብዬ የልጅቷም እናት እህቶቿም አበደስ ኪሉኝ ድረስ ቀበሌ ቢያስፈልግ በዛ ጊዜ ሳይመጣ አይቀርም። ምንድነው አለ አይደለ ልጅ ሲፈራ ወላጆቹን ሲጣራ እማዬ አባዬ ሲል ታውቃላችሁ? ሰምታችሁ ታውቃላችሁ? ይኸው ውስጤ ጩኸት ያመነጨውን ያህል ለቀቁት። ከዛ በኋላ ልጅቷ ተንበረከክ መጣበኝ መንፈሱ። ከዛ ተገዘተ አቤት ሲያስፈራ ምን ይኸው ልጅቷ ውስጥ የሚሆነውን ነገር ሳይ እኔ ጌታ ሆይ ምን አለ አይኔን ብትከፍትልኝና ባያሁን እድል ብትሰጠኝ፣ ቁንጥጫ ነው ኩርኩም ነው ይሄ መናፍስት ዓለም ውስጥ የሚሰራው ነገር ምንድን ነው? ጀስት ጊቭ ሚ ቻንስ ና ይሄ ነገር እንዴት እንደሚያስ ከዛ ጌታና እሱ ጨረሱ። ለዘለቄታው ለቋት እና እናትም እህትም በጌታ አልነበረው ነፍስ አልቀረላቸው። ተደፉና ጌታን ባረኩ። ወገኖቼ የእግዚአብሔር ቃል ትጥቃችን ነው። ዴስፐሬት ስንሆን በውስጣችን የእግዚአብሔር ስራ እንዲሰራ ኃይለኛ የሆነ የጌታ እጅ እንዲመጣ እድል ይሰጣል። መጽሐፍ ቅዱስን የሙጥኝ የምንለው ለምንድን ነው? አንደኛ ምን አለን? ሕያው ስለሆነ ነው። ሁለተኛ ሰራተኛ ስለሆነ ነው። ሶስተኛና የመጨረሻው ለዚህ ክፍለ ጊዜ እኛነታችንን ስለሚያሳውቀን ነው። እኛነታችንን የእኛን ወቅታዊ ሁኔታ እኛነት ይሄ እኔ ብለን የምንጠራው ማንነታችንን ስለሚያሳውቀን ነው። የልብንም ስሜትና ሀሳብ ምን ያደርጋል? ይመረምራል። ይሄኛው ትርጉም ትንሽ ደከም ያለና ላላ ያለ ነገር አለ። ጉድ ኒውስ የግሪክኛውን ሐሳብ በደንብ አምፕሊፋይ ያደርጋል። ምን ብሎ ተርጉሞታል? መርምሮ እኛነታችንን መርምሮ ብያኔ የሚሰጥ ወይም የሚፈርድ ነው። የእግዚአብሔር ቃል ጃጅመንት የሚሰጥ የልብንም ስሜትና ሐሳብ ምን ያደርጋል? ይመረምራል። መንፈስንና ነፍስን መንፈስና ነፍስ የመጣሪያ ልዩነት ሳይሆን የባህሪም ልዩነት አላቸው። ስለዚህ መንፈስና ነፍስ ተቀላቅለው የሚኖሩትን የተደባለቀ ነገር ገደብ አስይዞ በቦታ በቦታቸው የሚያረጋው የእግዚአብሔር ቃል የልብንም ስሜትና አሳብ ምን ያረጋል ይመረምራል። እስራኤላውያን በመድረ በዳው የእግዚአብሔር ቃል መርምሮ የሚሰጣቸውን መድኃኒት ለመቀበል ፈቃደኛ ስላልሆኑ አልተጠቀሙም። እዛ ጋ ምዕራፍ 4 ቁጥር 2 ላይ ምን ይላል? ስለ እግዚአብሔር ቃል በዝርዝር ከመናገሩ በፊት ቁጥር 2 ላይ ምን ይላል? ለነዚያ ደግሞ እንደተነገረ ለኛ የምስራች ተሰብኮልናልና ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ምን አላረገም? ቃል ሰምቷል። ይሄ ቃል ወደ ውስጣቸው ተዋህዶ እንዲጠቅማቸው ነበር። በዚህ ቃል የሚመጣውን ባርኮትና ረድኤት ለማጣጣም ውህደት ተፈላጊ ነገር ነው። የዕብራውያን ጸሐፊ እዚህ ቁጥር 13 ላይ የሚለው እኛን በሚቆጣጠር በርሱ አይኖች ፊት ምን የተሰወረ ፍጥረት የለም እርቃናችንን ነው ያለነው። ይመረምረንና ትክክለኛ ማንነታችንን ያሳውቀናል። የእግዚአብሔር ቃል ትሩ ስቴታችንን ይነግራናል። ማንም የማይነግረንን ነገር የሚነግረን የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይነግረናል። ስፒሪቹዋል ቴርሞሜትራችን የእግዚአብሔር ቃል ሂቱ የቱ ጋር እንዳለ የቱ ግለትና ቅዝቃዜያችንን በደንብ እየመረመረ ይነግራናል። ይሄንን ለመኪናችን ይሄንን ለሰውነታችን ይሄንን ለስራችን ማረግ ብዙዎቻችን አይጠፋን ምርመራ ይሄ ኢቫሉዌት አይደል? መኪኖቻችን ሳይታመሙ ምን እናረጋለን? ሰርቪስ የሚባል ነገር እናረግላቸዋለን አይደል? ሲታመሙ ነው ሌላው ነገር። እዚህ ሀገር ደግሞ ህክምና ለሰውነታችን ከመታመማችን በፊት ምን ኤግዛምን እንደረጋለን በየጊዜው። ኢኮኖሚስቶች አንድ የሚሰራን ስራ ምን ያህል ውጤታማ በሆነ መልኩ እየሄደ እንደሆነ ምን ያረጋሉ? አሴስመንት ይሰራል። ልክ እንደዚሁ የእግዚአብሔር ቃል ሰርቪስ ያረጋል። እኛነታችንን ወቅታዊ የልብንም ስሜትና ሐሳብ ኢንቴንሽናችንን ሁሉ ያየዋል። ካየው በኋላ የእግዚአብሔር ቃል ስለማያውቀው አይደለም እኛን የሚመረምረን፣ እኛ ያለንበትን ሁኔታ ሊያሳውቀን ይመረምረናል፣ ያይናል። ወገኖች ዛሬ ስለ ራሳችን የተዛባ ስዕል ያለን ምርመራ ጣቢያው ስለማንሄድ ይሆናል፣ ስለማንመረመር ሊሆን ይችላል። ስለዚህ ወገኖች በዚህ ምሽት ያልኩትን ሁሉ ብትረሱ አንድ ነገር እንዳትረሱ፣ በሕያውና ሰራተኛ ቃሉ ሁለንተናችንን ለሚቆጣጠረው ጌታ ራሳችንን እናስገዛ። በሕያውና ሰራተኛ ቃሉ ሁለንተናችንን ለሚቆጣጠረው ጌታ ራሳችንን እናስገዛ። የጌታን ቃል የሙጥኝ ማለት ያለብን ለምንድን ነው? አንደኛ ሕያው ስለሆነ ነው። ሁለተኛ ሰራተኛ ስለሆነ ነው። ሶስተኛ እኛነታችንን ወቅታዊው እኔነታችንን ስለሚያሳውቀን